ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 16 ቀን 2016 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
እሁድ ህዳር 16 ቀን 1454 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በአሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ ወቅታዊ ጽሑፎችንና ሐተታዎችን አሰምተን ክፍል አንድ ፕሮግራማችን ይተነቀቃል። የማክሰኞ ህዳር 11 ቀን 2016 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ፌዴሬሽን ሲሉ ፌዴሬሽን ስንል የኮሎኔሉ ዘረኛ ገዛዝ በቅርቡ ደግሞ ህዝብ የፌደራልን መዋቅር መደገፉ ታወቀ በሚል ሸብረብ ይያለ መሆኑን ታዝበናል። ፌዴሬሽን ሲሉ ፌዴሬሽን ስንል የሰማይ መሬት ያክል ልዩነት እንዳለውና እንደሚኖረው መገመት እንችላለን። በጎጥ ላይ የተመሰረተ ፌዴሬሽናቸውን 32 ዓመት ሙሉ ጭነውብን የመከራ ጽዋ መሆኑን አይተናል። መንግስት ያልነውንም መፈክሩን እያነሱ ሽግግር መንግስት ምስረታን ሆነ ይዘቱን ቀፎ አስቀርተው አንድን ግለሰብ አሻጋሪ ብለው ሲቀልዱብን እንደቆዩም የታዘብነው ነው። ኢህአፓ ለኤርትራ ቀውስ የፌዴሬሽን ምርጫን ያቀረበ መሆኑ ሲታወቅ ወያኔም ሻዕቢያም አይንህን ላፈር ብለው እንደወገዙትም አንረሳም። መፈክር ድርደራ የተበላ ቁማር ነው። ማንም በሊጣ ልፈፋ አይደናገርም። USAID የተባለው በሳማንታ ፓወር ወይንቲ የሚመራ ድርጅት በበኩሉ ጥናት አድርጌ ብዙዎች በድርድርና ውይይት ችግሮች ይፈቱ ዘንድ አስፈላጊ ነው ማለታቸውን አረጋግጠናል ብለዋል። ውይይት ሰላም ብለው በሽፋን ልፈፋ የፋኖን ትግል ያስቆሙ የጀመሩት ዘመቻ ማንንም የሚያደናግር ሊሆን አይችልም። እየመጣ ነው ብሎ የአዲስ አበባ ህዝብ የሰጠውን ምክርና ማስጠንቀቂያ ያጤኗል። የወየንቲ ስምን ያተረፈችው ሳማንታ ፓወር ሆነች የኦሮሞማ ፋሽስቶችን ፍጅት አልሰማንም አላየንም ሲሉ ቆይተው ዛሬ ሰላም ድርድር የሚሉት የፋኖን ወሳኝ የትግል ለማፈን ለማደናቀፍ ነው። ተነክቶባቸዋል። ፋኖ እንደቀረበው ጥሪ ጎራውን አጽልቶና አጠናክሮ አዲስ አበባን መያዝ መጣር አለበት። ይህ ደግሞ የባዕድ ቅጥረኛ ኮሎኔሉ ጠበቃ የሆኑትን ሰዎች መመንጠር እንዳለበት የግድ የሚል ነው። አንድነቱን ማጠናከር እንጂ ኮሚቴ ፈልፍሎ ስልጣን ለኔ ብሎ ራሱን እንዲጠልፍ ህዝብ አይፈቅድም። የኮሎኔሉ አገዛዝ መቃብሩ አፋፍ ላይ ነው። ስህተት ካልተፈጸመ ተመልሶ ሊጠናከር የሚችል አይደለም። የአዲስ አበባ ህዝብም ፋኖ እየመጣ ነው ብሎ ሲዘምር፣ በነገራችን ላይ ሬዲዮ ተብዬዎች አንዳቸውም አልዘገቡትም፣ ህዝብ አይኑን ከደን አደረገ እንጂ አልተኛም መልእክትን እያስተላለፈ ነው። ሜዳው ርሷል፣ እርሻው ይጀመር ይጠናቀቅ እያለም ነው። ውይይት ድርድር ባዮቹ ሊደብቁት የማይችሉት ሀቅ ስርዓቱ ከራሱ ጋር ሸኔ ብሎ ድርድር ቢገባም እስካሁን ጠባቸው በሽመት ቦታ ልዩነት ነው፣ ለአማራው ግን ፍጅትን እያዘጋጀ መሆኑን እናውቃለን። ተባብረው እየወጉን ድርድር ብለው ይቀልዳሉ እንጂ የተስማሙና ፍጅት ያካሄዱ ኃይሎች ለመስመር ድርድር አያሻቸውም። ቡልታቸው ነፍሶበታል። የተባበረ ዘረኛ ኃይል ነው በህዝብ ላይ በአማራው ላይ ሲዘምት የቆየው። ማይካድራን አጣየን ባፍላፊ ደረጃ ሲያነሱ ያልሰማናቸው ምዕራባውያን በፍልስጤሞች ላይ የሚካሄደውን ፍጅት ደጋፊዎች ዘረኞችን ደግፈው ውይይት ሰላም ድርድር ቢሉ አገዛዙን ከውድቀት ለማዳን መሆኑን ልንዘነጋ አንችልም አንቀበለውም። ከነባይደን ጋር እየተላላሱና እየተጎነበሰ እርቆ ሰላም ሰባኪውን የአሜሪካ መንጋ ጆሮ የምንሰጥ መሆንም የለብንም። የኮሎኔሉ ሚኒስቴር ወያኔ ከህዝብ ሰርቆ ያጠፋውን ገንዘብ እንልቀቀለት እንለፈው ማለቱ የሁለቱን አገዛዞች አንድ መሆን ከማሳየቱ ሌላ የብግነቱ ተጠያቂን ከመለስ ሚኒስት አዜብ ጋር ጀነራል ክንፈን ያንድ ሺህ ብር ቅጣት ይበቃሃል የሚል ነው። የዘረፉን 65 ቢሊዮን ብር ቢሆንም ታዲዮስ ታንቱን ለእስር ዳርገው የሙስናና የዝርፊያ ቴጌዋን አዜብ በነጻ ለቀው ትንደላቀቅ የለ። ዘረኞች ሁሉ የኢትዮጵያ ጠላቶች ናቸው። በአንድነት ታግለን እናደባያቸው። ድል ለኢትዮጵያ አገር ወዳዶች ትግል። ኢትዮጵያ ታፍራና ተከብራ ጠላቶቿን ሁሉ አቸንፋ ለዘላለም ትኖር። ዳር 10 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ነፍሰ ገዳይና ህፃን አራጅን አገዛዝ መደገፍ ኃጢያትም ወንጀልም ነው። ዛሬ በዓለም አቀፍ ደረጃ የህፃናት ቀን ተብሎ ሲከበር የእስራኤል ቀኝ ክንፍ አገዛዝ ከ5000 በላይ የፍልስጤም ህፃናትን ሲፈጅ የኦሮሞማ ፋሽስቶች በበኩላቸው ህፃናትን ለረሃብና ለመንገድ አዳሪነት በሽዎች እየደረጉ ሲሆን አማራ ብለውም ሽዎችን ህፃናትን ባሰቃቂ መንገድ ገርለዋል። ግፈኞቹ ማጠየቂያቸው አንድ ነው፣ ጭፍን ብሔረተኝነት፣ ህዝብ በጅምላ በማንነቱ ጥላቻ። ከዚህ ሁሉ ግፍ ጀርባ የወንጀለኞቹ ደጋፊ ሆኖ የቆመው ጸረ ህዝቡ አሜሪካ ነው። ባጣዬ፣ በምስራቅ ወለጋ፣ በማይካድራ ፍጅትን የፈጸሙትን የወያኔ ኦሮሞማ ነፍሰ ገዳዮች ሳይወግዝ ፋኖን በፍጅት ሲከስና የአማራውን መሬት ለወያኔ ሊመልስ እየጣረ ነው። በሁሉም አረመኔ ፍጅት በስተጀርባ የሆነችው አሜሪካ በተለይ አማራውን የመጥላት ፖለቲካ ያላት መሆኑ በድጋሚ የተረጋገጠ በመሆኑ አሜሪካን ወዳጅ የሚሉ ሁሉ በጊዜ መታረም አለባቸው። አረመኔውን አገዛዝ አሁንም የሚደግፈዋሉ። ተዋህዶን ሊያጠፋ ተግቶ እየተሰማራ የኦሮሞ ሲኖዶስ በሚል መስርቶ ሲኖዶሱን ሊከፋፍል ተነስቶ እንደነ አቡነ ኤርሚያስ አይነት ወዳደሮች ባገኙት እድል ሁሉ ይሃፓንና ፋኖን ማውገዝ ተልእኳቸው ሆኖ ይደመጣል። አቡነ ማቲያስ ከድሮ ጀምሮ ለአሜሪካው ሲአይኤ ቅጥረኛ መሆኑ ሳይረሳ ማለት ነው። የኢትዮጵያ ታሪካዊና የቆዩ ሃይማኖቶች ላይ ኮሎኔሉ ባለው የሃይማኖትና ጥላቻ የተነሳ መዝመቱ አያስገርምም። በኮሎኔሉ አገዛዝ ለሹመት የሚታጩ የብሔሩ የሃይማኖቱ አባሎችና ተከታዮች ናቸው። አምባሳደሮች፣ ሚኒስትሮችን ወዘተ ማየት ማወቅ በቂ መረጃ ነው። ዲያቆን ፓስተር መሆን ያሾማል። ችሎታ ተመክሮ ቢኖረውም አማራ መሆን ያሽራል ያሳድዳል። በአንፃሩ ለእስር ተዳርገው ያሉትን ጋዜጠኞች ተቃዋሚዎች ማንነት ስናይ ደግሞ ተንኮላቸውን በግልጽ እንታዘባለን። የሚሰሩትን ግፍ ብልጽግና ወንጌላቸውም የሚደግፈው ነው። አለቃህን ምርጥ ነውና ተገዛለት። ከፈጣሪህ የሚያገናኝ እሱ ብቻ ነው። መቃወም ማመጽ ኃጢአት ነው የሚለው ወንጌል ለአረመኔው ኮሎኔል ይመቸዋል። በሚያምኑ ሃይማኖት ከሆነ አቡነ ኤርሚያስ ለገሃነም የታጨ እርኩስ ነው። እንደ ዲያቆን ዳንኤል ክብረት የሃይማኖት ቃል ኪዳናቸውን እንደያዙ የተሰው የእነ አቡነ ጴጥሮስን አርአያነት መቀበል ፈርተው ለሆዳቸውና ለሹመት የተገዙት ሰልፋቸው ከዲያብሎስና ከሆዳቸው ጋር ነው። ማንም ሊያደምጣቸው ሆነ ጆሮ ሊሰጣቸው አይገባም። በኦሮሞማ ፋሽስቶች የተፈጁት በርካታ ሕፃናትም የሚፋረዳቸው ይሆናሉ። ምዕመናን ተቃውሟቸውን በማዕቀብ ሳይቀር ሊያሳዩአቸው ይገባል። የኢትዮጵያ አየር መንገድ የተባለም ለፋሽስቶች መሳሪያ ስንቅ ወታደር አመላላሽ ተቋም ላይ ሙሉ ማዕቀብ ማድረግ የዜግነት ግዴታ ነው። አየር መንገዱ የሚያገኘውን ገንዘብ ለጸረ ኢትዮጵያው ፋሽስታዊ አገዛዝ የሚያስረክብ ነው። አየር መንገዱ የኢትዮጵያና የህዝብ መሆኑን ካቆመ ብዙ አመታት አልፏል። በዝርዝር የቀረበውን የማዕቀብ ጥሪ ሰፊው ህዝብ ሊያዳምጠው ይገባል እንላለን። ድል ለፋኖና ለአገር ወዳዶች ትግል። ኢትዮጵያዊነት ያቸንፋል።
ሰላም ላንቺ ብድናስ ከሩቅ ሆኜ ሰላም ቆይ አታውይ ይችላልው ወንጌል አለሁበት በፍቃዴ። ሰላም ላንቺ ብድናስ ከሩቅ ሆኜ ሰላም ቆይ አታውይ ይችላልው ወንጌል አለሁበት በፍቃዴ። ጠዋት ማታ ገሬ ሳስታውሳት ሆያ ሆዬ አልኩብ በልጅነት እንጀራ ወጥ በየቀኑ የምበላው ቀይ ጠላ ወይም ስንዴ የምጠጣው አሁን ዛሬ የላግኘው የላግኘው
የረቡ ህዳር 12 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የቶሎቶሎ ቤት ግርግዳው ሰንበሌጥ መውጫ መዳኛ ብሎ አገዛዙ ባሁኑ ጊዜ ሙጭጭ ያለበት መፍትሄ ፌዴሬሽን ውሳኔ ህዝብ የሚለውን ነው። የፌዴሬሽንን አወቃቀር መፍትሄነት ከአመታት በፊት በኢሃፓ ቀርቦ ገንጣዮች በጅምላ ውድቅ ያደረጉት ነው። ሻቢያ ህዝብ ውሳኔ ብሎ በባርነትና ነጻነት መካከል እኛ የወሰንላችሁን ምረጡ ማለቱ እስከዛሬ ፍትሃዊ ብለን የምንቀበለው አልሆነም። ለወልቃይት ህዝብ ውሳኔ ብሎ የሚለፈፈውም እንዲሁ ማጭበርበር መሆኑን አስመረንበት ተቃውመናል። የወልቃይት ጠገዴ ራያና ወዘተን ህዝብ አፈናቅለው በቦታዎቹ ይዘት ላይ ሰፋሪው የትግራይ ተወላጅ ይወስን ብሎ ማለት ባልት ነው አይናውጣ ቅሚያ። ሬፈረንደም ህዝብ ውሳኔ ሊደረግ የሚችለው አሮጌው ስርዓት ቀብር ላይ ነው። ኢዲሞክራሲያዊ አገዛዝ ህዝብ ውሳኔ አድራጊ አስደራጊ ሳይሆን ከናካቴው በቀድሚያ መወገዝ ያለበት ነው። ኮሎኔሉና ጓደኞቹ በግርግርና በሽፋን ነጻ ኦሮሚያ ሊያደርጉብን ሊያሞኙን እየጣሩ ናቸው። የምንቀበለው ሊሆን አይችልም። ስለዚህ ፌዴሬሽን ስንል በቅድሚያ አምባገነን ዘረኛ አገዛዝ መወገዱን ቅድመ ሁኔታ እናደርጋለን። ድልዳሉ ሳይዘጋጅ ቤቱ አይሰራም። በእነሱ ቁጥጥር ስር በሽፋን የራሳቸውን ውሳኔ ማጽደቅ ነው የሚሆነው። የነጻ ምርጫን አማራጭ ወያኔም ኮሎኔሉም እንዴት እንደተጫወቱበት መሰከርናል። ዘላቂ የአዲስ ህዝባዊ ስርዓት መሰረት ከተጣለ በኋላ ወደ ህዝብ ውሳኔ መጓዙ የተሳካ ይሆናል። ጋሪውን ከፈረሱ እናስቀድም ለሚለው አግባብ ያለው ሂደት ይሄ ነው። ወልቃይት ጠገዴ ምዕራብ ትግራይ ተብሎ የሚካሄደው ህዝብ ውሳኔ ሊኖር አይችልም። ፋኖን ለመከፋፈል የወልቃይት ጥያቄ ከአማራው ጥያቄ የተለየ ነው ብሎ አገዛዙ ቅስቀሳ ቢያደርግም ለመላ የአማራው ጥያቄና ፍላጎት በቂ ምላሽ ሳያገኝ ችግሩ ይፈታል ማለት ዘበት ነው። ወያኔ ሳይወድቅ ነጻ ምርጫ ባልት ይሆናል ያልነውን ወያኔ ይዘጠባዩ ሆኖ ደግሞ አረጋግጦልናል። በይቀየራሉ ስለሌትም የሚያዝ አይደለም። የፌዴሬሽን ጉዳይን በሚመለከት ፍካሪ በሚለው ወርሃዊ መጽሔታችን በሰፊው አቅርበን ነበር። ስዊስ፣ ናይጄሪያ፣ ሰሜን አሜሪካ፣ ጀርመን ወዘተ በፌዴሬሽን ደረጃ የሚተዳደሩ ናቸው። በይዘታቸው የትኞቹ ምን መንገድን እንደሚከተሉ ያላቸውን ልዩነትን በተመለከተ ድክመትና ጥናታቸው ምንድነው በሚል ብዙ ጥናታዊ ጽሑፎችን አስነብበናል። በአሁኑ ጊዜ ግልብ ግንዛቤን ይዘው የሚጮውት ዘረኞች በፌዴሬሽን ሽፋን ግንጠላን ሊያሻሽጡ ማቀዳቸውን እንረዳለን። በዚህ መልክ ነጻ ኦሮሚያን ማወጅና አገርን መገነጣጠል ማለት ነው። በቁማችን እያለን ይህም ሊሆን መቼም የምንፈቅደው አይደለም። ስለዚህም በወያኔ የተዘረፉትን መሬቶች በተመለከተ ሆነ የብሔር ጥያቄን መፍትሄ ለሚደረግ ጥረት ፌዴሬሽን እንመስርት የሚለው የዘረኞቹ ጉዞ እና ጥብቅ ማዕከላዊነትን አስወግዶ የራስ ገዝ አካባቢዎችን በዲሞክራሲ አንድነት መሰረት መመስረት ከሚለው ጋር ምንም ግንኙነት የለውም። የራስን እድል በራስ መወሰን ያልነው ከተራ ግንጠላ ጋር ምንም ግንኙነት እንደሌለው ሁሉ የአምባገነኖች ውሳኔ ህዝብ ሆነ የሬፈረንደም ምርጫ አገራት ፊንጂ ቀውስንና ኢፍትሃዊ አገዛዝን እድሜ የሚሰጥ ከመሆን አያመልጥም። የዘረኞች መፍትሄ ሐሳብ ግንጠላን የሚያጸድቅ ብቻ ነው። ደለ ኢትዮጵያ ህዝብ እናቸንፋለን። የታሪክ ብረዛ ለወኔ አይጣፍጥ እናምሮ አይጥም። በሃማ
ይታትማል። ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በምግብ ፈንታ ቁርስ ብቻ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሀቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዝም እንበላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማዬ ብሎ መታመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሕአፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንዳያፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨረንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻዕቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ወርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨዋ አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሀቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል፣ ይከልሳል። ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል፣ መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ። ማን ሊያዝንለት ይሆን እሱ ራሱን ጥሎ? ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ። መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካካተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያልበውን ሳይሆን የአገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠቅሶ አትዋሽ፣ ታሪክን አትበርስ፣ የሕዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በእጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲሃቅን ደም የጠማው ብለው አውግዘው ኢሃፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሃፓ መሪዎችና አባሎች ጉዳይ በአነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስገን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀጥቀጣና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጣረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ባይፈልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያስከለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢሃፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢሃፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ አፈቹ በሚል ውዝግብ ተነሳበት እንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢሃፋባል ሲመለምል አንዱን ይመጣና ባልኩን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋል ሲል ዋሽቷል። ይበተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅንዴት የተጋለጠ ግለሰብ አጤ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢሃፋ ኢተፋም ቢሆን አባል ካልሆንኩ ብሎ በዚያው ሲረሽን አልሰማንም። በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን አፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቀጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢሃፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ማቹ አብዱራህማን ባቡ ወዘተ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራጆቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስታመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢሃፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨብጣቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራጆች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ከላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጃም ላኩ የሆነ የባዕድ ገደል ባቢቴዎችና የሌቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካን እናሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ። ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ፣ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደሪዎች በመጀመሪያ ያዘ ሲሉ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። የባደሪዎች ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብዝ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለእኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናውቀው ታሪክ ያ ትውልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔን ዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ የሱዳን ተቃዋሚዎችን አሳልፎ መስጠት ያገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር ወያኔ በአሜሪካ ተዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውን አለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው ያገርና የህዝብን ጥቅም አሳልፎ ሰጥቶ በነበር የዛሬ ፖለቲከኞች እንደሚሉት ግትርነት እንትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር ግን በኩናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር ይሐፋ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም አቀኛ ታሪክን ስንቃኝ ያ ትውልድም ሆነ ይሐፋ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም ታግለው ተሰዉ እንጂ ይህ ነው ዋናው ሀቅ የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ሊሰፍ ቀና ቀና ሲል ይሐፋ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ይሐፋን ሊወነጅሉ ይፈቀድላቸው አይችልም የአገርን ጥቅም በማስቀደም ይሐፋ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከኩ፣ ሰልጥኑ፣ ብረታት ታንሱ፣ ተንበርከኩ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅጽርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አኩሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ይሐፋም የዚህ ቅርስ ነጸብራቅ ሆኖ አሁንም አለ። ያ ትውልድ ከአገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲተጽር ከፎቅ ተወርውረው ተሰው እንጂ መርዘት ተሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭንብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች፣ በህዝብ፣ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው፣ መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨው አጥበው ጸንቶ የታገለውን ከፋይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምን ነው አተቆጣችሁ ደመ መራራ ሆናችሁ ለሚሉት ምላሻችን ምን ነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ታሪክ አይካድ። ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራጆች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊፈሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይል ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ፣ አደባባይ ኢየሱስ፣ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቅማልና ሱሃን በፈላበት ገዳም ይዘጋል፣ ይራባል፣ ሰውነቱ ሊቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም፣ አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገን ተለይ ጥሩምባ ይነፋ። ታሪክ አይበረስተን በራጆች በግርግር የበላይነትን ይዞ መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና ኩይ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለሀገር የሚበጅ ስምሪት አልተያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። የአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የአፋንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባጣት ቀስረው ባክሰት የከሰቱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው።
Oh yeah, oh yeah, 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 I get it, I get it, I get it.